የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት 10 2017 ዓ.ም ምረ ዝግጅታችን ጀመረ።
የኢትዮጵያ ሀገራዊ ምክክር ኮሚሽንና በሀገሪቱ የከተለው ግጭት
ደግሞ የወዳጅ ሀገር ኤምባሲዎችንም የአምባሳደሮችንም እንደዚህ ያገኘናቸው በዚህ ጉዳይ ላይ እነሱም የኢትዮጵያ ሰላም የሀገራቸውን ሰላም ምክንያቱም በሰላም ፍጥስና ሰላም አይከፋፈልም የአንዳችን ሰላም የሌላችን ሰላም ስለሆነ ከኛ ሰላም ያተርፋልና እነሱም በዚህ ጉዳይ ላይ በሚያገኙት አጋጣሚ ሁሉ አሁን ወደ ምክክሩ ያልመጡትን ቅድም ያነሳናቸውን ቦላንም ፋኖም እንደዚሁ በዚህ ስራ ላይ እንዲገኙ እንዲነጋገሩ እነሱም የራሳቸውን አስተዋጽኦ እንዲያደርጉ ጥረት ማድረግ በማነጋገር ወደ ቢሮአችን በማጥራት አስፈላጊዎችን ሲሆኑ በኮንፈረንሶቹ የተገናኘን እንደዚሁ በግልጽ የተወያየን ይገኛለን እና በአጭሩ ጥረቶቻችን ቀጥረናል።
የሰማችኋቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳኤ ናቸው። የኮሚሽኑን እንቅስቃሴና በሀገሪቱ የቀጠለውን ግጭት የሚዳስስ ዘገባ ይኖረናል።
For me personally, most of the part of the books is pretty much very heartbreaking.
ለኔ በግሌ አዛኝ እንደግለሰብም እንደሰውም በጣም ልብ የሚሰብር ነው። በዛውልክ ደግሞ ስላኛዋ ከዝብ የተማርኩት ነገርና ያሳለፉት ህይወት ስሜት ይነክቶኛል።
አሁን ደግሞ የሰማችሁት ከደቡብ ምዕራብ ኢትዮጵያ ጋምቤላ ተሰዶ እዚህ ዩናይትድ ስቴትስ የሚኖረውና የአኝዋክ ተወላጆችን ታሪክ የያዘ The Law of Western Ethiopia የተሰኘ መጽሐፍ የጻፈውን ጄካብ ኦማድን ነው የምሽቱ እንግዳችን ነው።
ሰላም ጤና ይስጥልኝ ክብራትና ክብራን አድማጮች፣ የዕለተ እሁድ ጥቅምት 10 2017 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብራን ኃይሉ በቅንብሩ አብራን ታምሻለች። የፕሮግራሙ ዋና አዘጋጅ ሲዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ፖለቲካና ማህበራዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጉ ሙዚቃዎችንም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች፣ የሰዓቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። ከስልጣናቸው የተባረሩት የኬንያ ምክትል ፕሬዝዳንት ሪጋቲ ጋቹጓ እሁድ ዕለት አለቃቸውን ፕሬዝዳንት ዊሊያም ሩቶ ጨካኝና አረመኔ ሲሉ በመንቀፍ ህይወታቸው አደጋ ላይ ሊሆን እንደሚችል አስጠንቅቀዋል። ጋቹጓ ሐሙስ ዕለት በሕግ መወሰኛ ምክር ቤት ፊት ከተከሰሱባቸው 11 ክሶች አምስቱ ተቀባይነት በማግኘታቸው ከስልጣን የተነሱ ሲሆን በመትካቸው ሌላ የመሾሙ ሂደት ግን የፍርድ ቤት ውሳኔ አግዶታል። ፕሬዝዳንት እንዲሆን የረዳሁት ያመንኩትና እሱን በመደገፌ የተሳደድኩበት ሰው እንዴት በኔ ላይ ይህን ያክል ጨካኝ ሊሆን እንደቻለ አስደንግጦኛል ብለዋል ጋቹጓ። የ59 ዓመቱ አዛውንት የተመደቡላቸው የጸጥታ አካላት መነሳታቸውንና ሁሉም ሰራተኞቻቸው አስገዳጅ ረፍት እንዲወጡ መደረጋቸውንም ገልጸው በኔ ላይ ወይም በቤተሰብ ላይ የሆነ ነገር ቢደርስ ፕሬዝዳንት ዊሊያም ሩቶ ተጠያቂ መሆን አለባቸው ሲሉ ተናግረዋል። በርሊን በሚገኘው የእስራኤል ኤምባሲ ላይ ጥቃት ለማድረስ አቅዷል ተብሎ የተጠረጠረና ከእስላማዊ መንግስት ቡድን ጋር ግንኙነት እንዳለው የተገለጸው ሊቢያዊ ተጠርጣሪ እሁድ ፍርድ ቤት እንደሚቀርብ የጀርመን አቃቢያነ ህጎች አስታወቁ። ስሙ ኦማር ኤ እንደሆነ የተገለጸው ተጠርጣሪ ቅዳሜ ምሽት በቁጥጥር ስር የዋለው ከጀርመን ዋና ከተማ ወጣ ብላ በምትገኘው በርናው ከተማ መኖሪያ ቤት ውስጥ መሆኑን የፌደራል አቃቢያነ ህጎች ቢሮ አመልክቷል። በርሊን የሚገኙት የእስራኤል አምባሳደር ሮም ፕሮሶር በኤክስ ማህበራዊ ትስስር ገጽ ላይ ባሰፈሩት መልእክት የሙስሊም ጸረ ሴማዊነት ትርክት ብቻ ሳይሆን በዓለም ዙሪያ የሽብር ድርጊቶችን የሚያበረታታና የሚያነሳሳ ነው ብለዋል። የጀርመን የሀገር ውስጥ ጉዳይ ሚኒስትር ናንቺ ፍሬዘር በበኩላቸው በጀርመን የሚገኙ አይሁዳውያንንና የእስራኤል ተቋማትን መጠበቅ ከምንም በላይ ቅድሚያ የሚሰጠው ነው ያሉ ሲሆን የህግ አስከባሪ አካላት ማንኛውንም እስላማዊ ጸረ ሴማዊና ጸረ እስራኤል ጥቃቶችን ለመከላከል ከፍተኛ ጥንቃቄ እያደረጉ መሆናቸውን ጨምረው ገልጸዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። እስራኤል በሊባኖስ ዋና ከተማ የሂዝቦላ የትእዛዝ ማዕከል ነው ባለችው ኢላማ ላይ ጥቃት ማድረሷን ተከትሎ ጦርነቱ እሁድ ዕለት በሁለት ግንባር የተካሄደ ሲሆን በጋዛ ባካሄደችው የአየር ጥቃትም 73 ሰዎች መገደላቸውን የነፍስ አድን ሰራተኞች አስታውቀዋል። የሂዝቦላ ጠንካራ ይዞታ በሆነው ደቡባዊ ቤሩት ላይ ጥቃቱ የተካሄደው የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን የሚደገፈው ቡድን መኖሪያ ቤታቸውን ኢላማ በማድረግ ሊገድሏቸው እንደሞከረ ገልጸው ከከሰሱ በኋላ ነው። እስራኤል ጥቃቱን ካደረሰች ከደቂቃዎች በኋላ ከሊባኖስ አቅጣጫ 70 ሚሳኤሎች ወደ እስራኤል መተኮሳቸውንና ሁሉንም አየር ላይ እንዳሉ ማክሸፋቸውንም ጦሩ ጨምሮ ገልጿል። በሌላ በኩል እስራኤል በጋዛ ሰሜናዊ ግዛት ቤትላህ በተሰኘ አካባቢ መኖሪያ ቤቶች አቅራቢያ በፈጸመችው ጥቃት ቢያንስ 73 ፍልስጤማውያን መገደላቸውን የጋዛ የሲቪል መከላከያ ኤጀንሲ አስታውቋል። በፓሪስ በሚካሄደው ወታደራዊ የባህር ኃይል ንግድ ትርኢት ላይ የእስራኤል ተቋማት እንዳይሳተፉ መታገዳቸውን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር እስራኤል ካትስ መስሪያ ቤታቸው በፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ላይ ክስ እንዲመሰረት ማዘዛቸውን እሁድ ዕለት አስታውቀዋል። የእስራኤል ተቋማትን የማገድ ውሳኔው እስራኤል በጋዛና ሊባኖስ እያካሄደችው ባለው ጦርነት ምክንያት ከቅርብ ጊዜ ወዲህ እየተባባሰ የሄደው የማክሮን መንግስት ቅሬታ አካል ነው። እንደ አውሮፓውያን አቆጣጠር ከህዳር 4 እስከ 7 በፓሪስ የሚካሄደው የባህር ኃይል የንግድ ትርኢት አዘጋጅ ኢሮናቫል ባለፈው ሳምንት ባወጣው መግለጫ የፈረንሳይ መንግስት የእስራኤልን ልዑካን በትርኢቱ ላይ መሳተፍም ሆነ መሳሪያዎቻቸውን ማሳየት እንደማይችሉ ማሳወቁን አመልክቷል። ውሳኔው 7 ተቋማት ላይ ተጽዕኖ ማሳደሩንም ጠቅሷል። ውሳኔውን ተከትሎ ካድስ በኤክስ የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የፈረንሳይ ፕሬዝዳንት በመጪው ወር ፓሪስ ላይ በሚካሄደው የባህር ኃይል የንግድ ትርኢት ላይ የእስራኤል ተቋማት ምርቶቻቸውን እንዳያሳዩ በመከልከላቸው የውጭ ጉዳይ ሚኒስትር መስሪያ ቤቱ ህጋዊና ዲፕሎማሲያዊ እርምጃ እንዲወስድ መመሪያ ሰጥቻለሁ ብለዋል። ካድስ አክለው ፕሬዝዳንት ማክሮን ውሳኔያቸውን ሙሉ ለሙሉ እንዲሰርዙ አሳስበዋል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የሁድ መሰናዷችን ጋር መልካም ቆይታ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 10 2017 ዓመተ ምህረት የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁ።
ከዓለም ዙሪያ የተሰባሰቡ ዜናዎችን ነው ሰምተን የተመለስነው። ደረጀ ዝግጅታችንን ግን እንደተለመደው በሙዚቃ ነው የምንጀምረው።
ልክ ነው። የምሽቱ የመጀመሪያ የሙዚቃ ምርጫችን ሃና ግርማ ምን መሰለህ ያለች የተጫወተችው አዲስ ሙዚቃ ይሆናል። ሁላችንም በሙዚቃው ዘና ብለን እንገናኛለን። ከመስታወት ጋር መልካም ቆይታ።
ከፈለ ስለሚለውን ሙዚቃውን ሰምተን ተመለስነው። አሁን ወደ መጀመሪያው የምሽቱ መሰናዷችን እንለፍ።
የመጀመሪያው መሰናዷችን የኢትዮጵያ ሀገራዊ ምክክር ኮሚሽንና በሀገሪቱ የቀጠለው ግጭትን ይመለከታል።
የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ ለግጭት መሰረታዊ ምክንያት መንስኤ ናቸው በተባሉ ጉዳዮች ላይ በሀገር ውስጥና በውጭ ከሚገኙ የባለድርሻ አካላትን ማወያየቱንና በማወያየትም ላይ እንደሚገኝ አስታውቋል።
ለከነው ስመኝሽ ይሁን እንጂ በተለያዩ የሀገሪቱ ክፍሎች ያሉ ግጭቶች አሁንም እንደቀጠሉ መሆኑን የሰሞኑ ዘገባዎቻችንና ሀገር ውስጥ ያሉ ሁኔታዎች ያመለክታሉ። የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ የሀገራዊ ምክክር ካመሰራረቱን ጀምሮ መሰረታዊ ዓላማው ግጭቶችን ወዲያውኑ ለማስቆም አይደለም፣ ተኩስ ማቆም የመንግስት ትልቁ ኃላፊነት ነው ሲሉ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር ዮናስ አሽኔ ግጭት የሚቆመው በምክክር ሳይሆን በድርድር ነው ይላሉ።
ጥሩ እንግዲህ ደረጀ፣ ሁለቱንም ምሁራን ያነጋገርካቸው አንተ ነህና በቀጥታ ወደ አዘጋጀው ዘገባ እንለፍ።
የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ ከሀገራዊ ምክክሩ ስራ ጋር ተያይዞ የግጭት መባባስ መነሳቱ የምክክር ኮሚሽኑ ሲመሰረት ይዞ የተነሳቸውን ሶስት መሰረታዊ ዓላማዎችን መዘንጋት ነው ይላሉ።
የሀገራዊ ምክክር ኮሚሽን ከአመሰራረቱም ጀምሮ ሶስት ዓላማዎችን ይዞ ነው የተነሳው። የመጀመሪያው ሀገራዊ መግባባትን ማምጣት ነው። ሁለተኛው በመንግስትና በህዝብ እንደዚሁም በህዝብና በህዝብ መካከል እምነት እንዲፈጠር ማድረግ ነው። ሶስተኛው ምክክርን ባህል ማድረግ ነው። ስለዚህ ግጭቶችን ማስቆሙ በሂደት ዓላማው ቢሆንም ወቅቱ ወይም ፈጣኑ የሆነ ግቡ ወዲያውኑ ወደ ግጭት ማስቆም መሰማራት አይደለም። ሆት ኮንፍሊክት ወይም ደግሞ ግጭቶችን የማስቆም ወደ ሲስፋየር ወደ ተኩስ ማቆም መምጣት የመንግስት ትልቁ ኃላፊነት ነው እና ስለዚህ ይህ የኮሚሽኑ ዋና ዓላማው መሰረታዊ የሆኑ ችግሮች ለምንድን ወደ ግጭት የተገባው የምለውን ከህዝብ ጋር የተወያየ በፊት ላለፉ ግጭቶች መፍትሄ በተለማ በጀት እንዲቻል ምክንያቶቹን ከህዝብ መስማት ከታች ወደ ላይ ማለትም ከመሰረታዊ እርከን ወደ ላይ ህዝብን ከመስማት ከላይም ደግሞ ፖለቲካ አመራሮችን በመስማት ከጎንም የሪሰርቸሮችን፣ ሚዲያዎችን፣ ተመራማሪዎችን ማለት ነው ከነዚህ አድምጦ ከዚያ ለህዝቡ የሚበጅ ይህን ይመስላል ብለው ለሚመለከተው ክፍል አጀንዳዎችን ማቅረብ ነው እና እስካሁን ድረስ ግጭቱን በማስቆም ለተባለው ጥያቄ በማስቆም ሳይሆን ግጭቶች ወደፊት እንዳይከሰቱ ለአሁኖቹ ምክንያቶቹ ምንድን ናቸው የምለውን ህዝብን ማወያየት ነበር እና ማወያየቱን በተሳካ ሁኔታ እስካሁን ድረስ 8 ክልሎችን አዲስ አበባንና ድሬዳዋን ጨምሮ 8 ክልሎች የአጀንዳ ማሰባሰብ ስራውን ሰርተዋል። እንደገና ደግሞ በአጠቃላይ ሀገራዊ ምክክር ጉባኤ የሚሳተፉ አባላትን አስመርጧል። እነዚህን አከናውናል እስካሁን ድረስ ደረጀ።
ከኮሚሽነሩ መግለጫ ሶም እንደሚገልጹት እስካሁን ከአገር ውስጥም ሆነ ከውጪ የግጭት ተሳታፊዎችን ጨምሮ ባለድርሻ አካላትን አነጋገራችሁና በአንዳንድ በክልሎችም እንደዚሁ የነኑ ማድረጋችሁን አጀንዳ ማሰባሰባችሁን ገልጻችኋል። ግን ግጭቶቹ እንግዲህ እየጨመሩ ነው የሚመስሉት ከመቆም ፋንታ እንዲያውም እየጨመሩ ያሉ ነው የሚመስሉትና ምን ያህል ነው የተቀበሏችሁ እስካሁን?
ይሄን በተመለከተ ሪሰርቾች ተካሂዷል። አንድ ሁለት ሶስት ሪሰርች አንዱ በዩኤስኤአይዲ እና በሐዋሳ ዩኒቨርሲቲ ሌላው ኤንዲአይ ወይም ናሽናል ዴሞክራቲክ ኢንስቲትዩት እሱ የዩኤስ ቤዝድ ነው በአሜሪካን ቤዝድ የሆነው እዚህ ሎካሊ ካሉት ጋር አብሮ በመተባበር መላው ኢትዮጵያ ውስጥ እንደ ፐርሰፕሽን ወይም ኦፒኒየን ፖል አይነት ሰፋ ያለ ሪሰርች ሰርተዋል። ሌሎች ደግሞ በዩኒቨርሲቲዎች የተከናወኑ አሉ። እነዚህ ሶስቱም ሪሰርቾች ወይም ምርምሮች በመሬት ላይ ያለውን አቅም ያንጸባርቁ ናቸው። በዋናነት በህዝቡ ውስጥ ያለው በጣም ስር የሰደደ አመለካከት በጣም ተስፋ የተደረገው ከእንግዲህ ወዲህ ጦርነት በቃ ነው ወደ ምክክር ምንጣ ውሳኔያችን ለምክክሩ ተገቢውን ሁሉ አስተዋጽኦ ማድረግ እኛም ከእንግዲህ ወዲህ ከጦርነት ከስደት ይልቅ ምክክር ነው የሚያዋጣው የምለውን ፐርሰፕሽን አሰባስቧል። ይህ ከ80% በላይ ያለው ውጤት ነው እንግዲህ ከሶስቱም ኢንዲፐንደንት ከእኛ ጋር እኛ ስፖንሰር አደረግናቸው አይደሉም በራሳቸው ያካሄዱትን ነው። ሁለተኛው ስንጀምር ሀገራዊ ምክክሩ ውይይቱን ሲጀምር ምክክሩን ስራውን ሲጀምር ከተፎካካሪ ፖለቲካ ፓርቲዎች ሁለትና ሶስት አብሮ ለመሳተፍ ፈቃደኛ የነበሩ ነበሩ። እንጠራጠራለን መንግስት ያቋቋማችሁ ናችሁና ከእናንተ ጋር ለመስራት እንቸገራለን ብለው የነበሩ በኋላ አመት ባልሞላ ጊዜ ውስጥ እስከ 50 ከ50 በላይ የሚሆኑ ፖለቲካ ፓርቲዎች አብሮን እየሰሩ ይገኛሉ። በአሁኑ ሰዓት ደግሞ ኮከስ በሚል ቲፈንን ተራን ተራን ብለው እስከ 13 የሚሆኑ ፓርቲዎች ወጥተው ነበረ። ከነሱ ውስጥም 6ቱ ደግሞ አካሄዳቸውን አይተን እኛም የለውጡ አካል የሂደቱ አካል ለመሆን ፈልገናል ብለው 6ቱ እኛ ጋር መጥተው በአሁኑ ሰዓት ተፈራርሞ አብረን እየሰራን እንገኛለን። ስለዚህ ተቀባይነታችን ምን ያህል እንደምለውን ሂደቱን እያዩ አቋማችንን እያዩ አካሄዱን እያዩ ያለ ማቀፍ ሁኔታውንም ዚህ ሪጅናል ሁኔታዎችንም ሀገሩን ሰውንም እያዩ ራሳቸው አቋማቸውንም እያስተካከሉ አብሮ የሚሰሩ አሉ። ከጎረ ህዝቡ ስንሄድ ደግሞ በጣም ተቀባይነት መኖሩን ቢቻል እንደው ብቅ ብላችሁ እናንተም ከቪኦኤ መታችሁ ብታዩ በለጠ ደስ ይለናል ማየት አንዳንድ ጊዜ ማመን ነውና። ስለዚህ ባጭሩ በሁሉም ዘንድ በአመዛኙ ተቀባይነት እንዳለ በአይናችን እያየን ነው። እኛን ገለልተኝነት፣ ግልጽነት፣ ተጠያቂነት ከህዝብ ለህዝብ በህዝብ የተቋቋመ ህዝባዊ ተቋም መሆኑን አይተው ብዙዎቹ ተሳትፎ ያደረጉ ይገኛሉ። ይህንንም ወደ ህዝቡ ወርደን ስናነጋግራቸው ስናወያያቸው በአጀንዳ አሰጣጡ ላይ በተወካይ መረጣ ላይ በእያንዳንዱ ጉዳዮች ላይ የሚያዋጣን ለኢትዮጵያ ፍቱን መድኃኒት ምክክር ነው ብለው ያምናሉ። ይህንን በአይናችን ያየነውን እንመሰክራለን።
የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር ዮናስ አሽኔ ምክክር ግጭትን ለማስቆም ከሚረዱ አንዱ መንገድ እንጂ ብቻውን ግጭት የሚያስቆም ነገር አይደለም በማለት ይከራከራሉ።
ብሔራዊ የሀገራዊ ምክክር የሚባለው መንገድ በኢትዮጵያ የሰላም ግንባታ መንገዶች እና ጥረቶች ውስጥ አንዱ መንገድ ተደርጎ መወሰድ አለበት። ብቸኛው የሰላም መንገድ ሳይሆን የሰላም ኢንፍራስትራክቸሮች ሰላም መንገድ ከሆኑት ውስጥ የሰላምን ያመጣሉ፣ የሰላምን ይገነባሉ፣ ሰላምን ያሰለጥናሉ ተብለው ከሚታሰቡ ሀገራዊ መንገዶች አንዱ ነው። ስለዚህ ብቻውን እሱን ብቻ አይደለም መውሰድ ያለብን፣ እሱን መረዳት አለብን።
የምክክር ኮሚሽኑ የተፈጠረበት ጊዜና አውድ አልረዳውም የሚሉት ዶክተር ዮናስ አሽኔ ያለው ግጭት እጅግ ሰፊ በመሆኑ በብሔራዊ ምክክር ብቻ አይቆምም ይላሉ። ብሔራዊ የሰላም ፍኖተ ካርታ ተሰርቶ ከሀገራዊ ምክክሩ ጋር አብረው ሊቀናጁ የሚችሉ ሌሎች መዋቅራዊ መድረኮች ያስፈልጋሉ ሲሉም እንደሚከተለው ያብራራሉ።
ያለው ግጭት በጣም ሰፊ ነው። ግጭቱ ቀጥታ በናሽናል ዲያሎግ ብቻ የሚቆሙ አይደሉም። ለምሳሌ የሰላም ስምምነቶች ያስፈልጋሉ። የሰላም ስምምነት አንዱ ሌላው መንገድ ነው። ሰላም ለምሳሌ እንደ ፕሪቶሪያ አይነት የሰላም ስምምነቶች በተዋጊም በመንግስትና በተዋጊ ኃይሎች መካከል መካሄድ አለበት። እነዚህ የሰላም ስምምነቶች የሰላም ድርድሮች ይሄኛው ውይይት ናሽናል ዲያሎግ የሰላም ድርድር ግን ያስፈልጋል። ድርድርና ምክክር አብሮ ሊተሳሰር ይገባል። ማለት ምክክሩ ሊጸና የሚችለው ከስር ከስር ተዋጊ ኃይሎች መካከል ድርድሮች እየተካሄደ ወደ ምክክሩ አውድ እንዲመጡ የሚያደርግ ሁኔታ ሲፈጠር። ድርድርና ምክክሩ ግን በሌላ በኩል ደግሞ የፍትህና የትራንዚሽናል ጀስቲሱ የሽግግር ፍትህን ደግሞ ተብሎ ፕላትፎርም መጥቷል። እሱ ሌላው ሶስተኛ መንገድ ነው። በፍትህ መንገድ በፍርድ ቤት ያጠፋውን ተጠያቂ በማድረግ እውነትም ፍለጋ ንስሐ የሚሆን የኮንፌሽንን በማድረግ እውነትን በመናገር ያጠፉ ሰዎች ተጠያቂ የሚደረጉበት ደግሞ ሌላ ፕላትፎርም አለ። ተጠያቂ ብቻ ሳይሆን ፖለቲካ ንስሐም ተገብቶ የሚሰራበት ነው። ስለዚህ ብዙ ፕላትፎርሞች አሉ። ሌሎቹ ፕላትፎርሞች ከዚህኛው ጋር አብረው ብሔራዊ አገራዊ የሆነ የሰላም ፍኖተ ካርታ ተሰርቶ አብረው ተሳስረው ቢሰሩ ሀገራዊ ምክክሩ የሚሰራና እንዲሰራ የሚያደርግበትን አስቻይ ሁኔታዎች ይፈጥራሉ። ብቻውን ግን ብቻውን እየሰራ በመሆኑ ከሌሎቹ ጋርም ያለው ትስስር ቀጭን በመሆኑ በተጨማሪም ደግሞ ድርድሮቹ ቶሎ ቶሎ ሄደው ውጤት ባለማምጣታቸው ቶሎ ውጤት እንዳናይ ከዝግጅት ምዕራፍ መዘግየት ከዝግጅትም በኋላ አሁን ያለው የአጀንዳ የማሰባሰብ ሂደትም የመዘግየት ሁኔታዎች ታይተዋል። አንዳንዱ ክልሎች ናሽናል ዳያሎግ ታካሄድባቸው ለመኖርም አስቸጋሪ እና መዘዋወርም አይቻልበት ሁኔታ ያለበት ሁኔታ ነው። ስለዚህ በዚህ እነዚህ ፈተናዎች ይመስሉኛል በትክክል እንዳይሰራ ማሽኑ ያደረገው ማለት ብዬ አስባለሁ።
መንግስት ብዙ ጊዜ እንደሚለው ለምሳሌ ለድርድር ለሰላም ለየትኛውም አይነት ግጭት ሊያስቆም ለሚችሉ እርምጃዎች እንዳላደርግ በትክክል ትጥቅ ትግል የሚያካሂዱትም በተለያዩ ሀገር ክፍሎች ያሉት አንድ አይነት መዋቅር የላቸውም እና አስቸጋሪ ሆኖብኛል፣ እኔ ጥሪ አቀርባለሁ በየጊዜው ይላል እና እዚህ ላይ የእርሱ አስተያየት
ትክክል። እንግዲህ አየ እንደ ድሮ አሁን ያለው ተዋጊ ኃይል የተደራጀ ኮንቬንሽናል ጦርነት የሚያካሂድ አይመስል። ጎሬላ አይነቱ ጦርነት የሚያረግ የተለያየ አካባቢ የተደራጀ ያለ ነው። ስለዚህ ይህን ማሰባሰብና ለሰላም መጣ ማለት በጣም ከባድ ከባድ ሁኔታ ውስጥ የተፈጠረ ይመስለኛል። ለሰላም ትልቁም ዋናው እንቅፋት እንኳን ጫካ ያሉት በዲያስፖራ በእናንተም አካባቢ ያለው ተባባሪ ነኝ የሚለው ማህበረሰብ ሊቅ መስማማት የሚችል አይመስልም ስታይ ዲስከሲብልን ስታይ። እና እሱ ትልቁ አንዱ የሰላም እንቅፋት እንዴት ተደርጎ ነው መደራደር የሚቻለው? መደራደርስ ምንድን ነው? ማን ነው ከማን ጋር ነው የሚደራደረው? ከአንዱ ጋር ሲደራደር እንደውም በእርስ በርሳቸው ወደ ጸግባት ነገር ያሉ ሚዲያ መረጃዎችን ሰምተናል። ስለዚህ እሱ ትልቁ ፈተና ነው ብዬ አስባለሁ። የተበተነ የትንንሽ ኃይሎች በየቦታው መኖራቸው ያንን ሁለት ሶስት በአራት ድረስ የሚሄዱ መኖራቸው እንቅፋት ይሆናል። ግን ምንድን ነው አይ ቲንክ በሁለቱም በኩል ለምሳሌ አንዳንድ ጊዜ ዩኒላተራል መተኮስ ማቆም፣ ጥይት ማቆም፣ የሰላም አውድ ልንደረደር ይችላል። ከሁለቱም ኃይሎች እዚህም ያለ እዛም ያለ እኔ ከአሁን በኋላ አልዋጋም ለድርድር ዘጋጃለሁ ብሎ ዩኒላተራልም የሆነ ተስፍ ማቆም ሙከራዎች ማድረግ አንዱ ምሳሌያዊ ነገር ሊሆን ይችላል ብዬ አስባለሁ። የእውነት በሁለቱም ኃይሎች የሰላሙ ፍላጎት ካለ፣ ምክንያቱም ዞሮ ዞሮ ግጭቱ በግጭቱ በጦርነቱ አሸናፊም አይኖርም እና እንደዚህ አይነት ሙከራዎች ማድረግ ያስፈልጋል። መበታተኑ ትልቁ ያልተደራጀ በአንድ ማዕከል የሌለ ያኮረፈ ኃይል መኖሩ ለሰላሙ ትልቁ እንቅፋት ነው ብዬ አስባለሁ።
ዶክተር ዮናስም ሆነ ሌሎች ተንታኞች ኢትዮጵያ ውስጥ ያለውን ግጭት ለማስቆም ተኩስ ማቆም አማራጭ የሌለው መሆኑን ይገልጻሉ። በተለይ መንግስት ይህን በማስቻል ረገድ የተለየ ኃላፊነት እንዳለው ይስማማሉ። የሀገራዊ ምክክር እንደገለጸው ዓላማው ምክክር እንጂ ተኩስ ማስቆም ባይሆንም በግጭት ውስጥ ትልቅ ተሳትፎ ያላቸው እንደ አማራ ፋኖና የኦሮሞ ነጻነት ሰራዊት ተዋጊዎችን የምክክሩ ተሳታፊ ለማድረግ ያደረገው ጥረት ምን ይመስላል? በፕሪቶሪያው ስምምነት በድርድር የተቋጨ ቢሆንም የምክክሩ አካል ያልሆነውን ህወሓት ጨምሮ እነዚህን ባለድርሻ አካላት የማሳተፉ ጥረት ምን ደረጃ ላይ ነው? የምክክር ኮሚሽን ኮሚሽነሩ ዶክተር ዮናስ አዳዬ ይመልሳሉ።
እነሱን በማሳተፍ በኩል ወደ ትግራይ ክፍለ ሀገር ወይም ክልል ሂደን የክልሉን ጊዜያዊ አስተዳደር የተከበሩ አቶ ጌታቸውን አግኝተናቸው ከካቢኔያቸውም ጋር አነጋግረናቸው ያላቸው አመለካከት አዎንታዊ እና የሚያበረታታ እንደነበር ራሴ እዛው ስለነበርኩኝ አፍርምሮች መናገር እችላለሁ። የጨመሩት ነገር ቢኖር ፖለቲካዊ ዳያሎጉን የፕሪቶሪያውን አግሪመንት ወይም ስምምነት ወደ ተግባር እንዲሸጋገር እሱ ላይ በጣም ትኩረት እናደርጋለን፣ ሀገራዊ ምክክሩንም ቢሆን የምንጠለው አይደለም የምንፈልገው ነው የምለውን መልስ አግኝተናል። ትልቁ ነገር እንግዲህ አቲቲዩድ ወይም አመለካከት ነው ወሳኝ ነገር እና ከዚያ አሁን ፖዚቲቭ አመለካከት መኖሩን እናያለን። እኛም እንግዲህ ያገር እንግዲህ በማድረግ ላይ እንገኛለን። ኦላ ወይም ደግሞ የኦሮሞ ነጻ አውጪ ጦር ተመለከተ በአካል እንደዚህ ያገኘናቸው ባይኖሩም ወክልናል የሚሏቸውን የህብረተሰቡን ክፍል ለምሳሌ አባገዳዎችን፣ ምሁራንን፣ ሲቪል ሶሳይቲዎችን አነጋግረናል። የዛሬ ሶስት ቀንም ኢትዮጵያ ውስጥ አባገዳዎችን፣ ሀረሲምጦዎችን፣ ፖለቲካ ፓርቲዎችን፣ ተጽዕኖ ፈጣሪዎችን እና የሀሳብ መሪዎችን አግኝተናቸው ከነሱም ጋር እንደዚህ እነሱ እኛ መድረስ ወደ ማንችልበት ዩኒቨርሲቲም አደራብረናቸው ከነሱም ጋር ቀጥተኛ ባልሆነ መንገድ ኢንጌጅ ለማድረግ ጥረት እያደረግን ነው። ፋኖዎችን በተመለከተ በተለያዩ መንገዶች ጥረት እያደረግን እንገኛለን። ለሚዲያ ማዋል አስቸጋሪ ቢሆንም በሚመለከታቸውን በተለያዩ አቅጣጫዎች እያነጋገርን እንገኛለን። በተለይ ቅድም ባልኳቸው አሁንም ከህብረተሰብ ክፍሎች ጋር ከሲቪል ሶሳይቲዎች ጋር እነሱን ቀጥታ ማግኘት ባንችልም እነሱ ወክለናል የምሉትን የህብረተሰቡን ክፍል እያገኘን እያነጋገርን እንገኛለን። ደረጀ በዛው አናበቃም። ደግሞ የወዳጅ ሀገር ኤምባሲዎችን እዚህ አምባሳደሮቹንም እንደዚህ እያገኘ ናቸው። በዚህ ጉዳይ ላይ እነሱም የኢትዮጵያ ሰላም የሀገራቸውም ሰላም፣ ምክንያቱም በሰላም ፍልስፍና ሰላም አይከፋፈሉም፣ የአንዳችን ሰላም የሌላችን ሰላም ስለሆነ ከኛ ሰላም ያተርፋሉ እና እነሱም በዚህ ጉዳይ ላይ በሚያገኙት አጋጣሚ ሁሉ አሁን ወደ ምክክሩ ያልመጡትን ቅድም ያነሳናቸውን ኦላንም ፋኖም እንደዚሁ በዚሁ ስራ ላይ እንዲገኙ እንዲነጋገሩ እነሱም የራሳቸውን አስተዋጽኦ እንዲያደርጉ ጥረት ማድረግ በማነጋገር ወደ ቢሮችን በማጥራት አስፈላጊዎችን ሲሆኑ በኮንፈረንስ ወቅት እየተገናኘን እንደዚሁ በግልጽ የተወያየን እንገኛለን እና በአጭሩ ጥረቶቻችንን ቀጥለናል። ዛሬም በዚህ አጋጣሚ በታላቅ አክብሮትና ፍቅር እንጠራቸዋለን። ኢትዮጵያን የሚያዋጣት ቀርቦ መነጋገሩ ነው። ህዝባችን ስቃዩ ያብቃ። ተማሪዎቻችን፣ ወጣቶቻችን ተስፋ ይኑራቸው። ኑ እንመካከር፣ የሚያዋጣን እሱ ነውና።
ከዚህ በፊት የኦሮሞ ነጻነት ሰራዊትና የአማራ ታጣቂ ፋኖ የኢትዮጵያ ሁሉን አቀፍ አገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ህጋዊ ተቋም መሆኑን እንደማይቀበሉት ለአሜሪካ ድምጽ ተናግረዋል። ሁለቱም አካላት ኮሚሽኑ ሲዋቀር አንስቶ ምንም አይነት ተሳትፎ አለማድረጋቸውን እንዲሁም ኮሚሽኑ በመንግስት በጀት የሚንቀሳቀስ መሆኑን በመጥቀስ በገለልተኝነቱ ላይ ጥያቄ አንስተዋል። የአዲስ አበባው የፖለቲካ ሳይንስ ምሁር ዶክተር ዮናስ አሽኔ መንግስት በትጥቅ ትግል ከተሰማሩት ጋር በተናጠል የሚያደርገው ምክክር ፍሬ አላመጣም፣ አሁንም አያመጣም፣ መፍትሄው ድርድር ነው ሲሉ ይከራከራሉ።
መንግስትና ታጣቂ ኃይሎች በአገር ሽማግሌዎችም ይሆኑ ሌሎች አደራዳሪዎችም ቢሆኑ ዓለም አቀፍ ተቋምም ዓለም አቀፍ ማህበረሰብም አደራዳሪነት ፕሪቶሪያ ላይ የተሞከረው አይነት ድርድሮች መቀጠል አለባቸው። እነዚያ ድርድሮች ለሀገሪቱ አስቻይ ሁኔታዎች ይፈጥራሉ። ድርድር ሳይካሄድ ግን ብቻውን ሀገራዊ ምክክር መፍትሄ ያመጣል ወይ ስንል አነ ሰዎች እኮ ጫካው እየወደቁ እየሞቱ ነው ያለው አይደል? ሀገሩት ይሄን ሁኔታ መንግስትም አውቆ ድርድሮች ለማካሄድ የሰላም መንገዶች በአማራ ክልልም በኦሮሚያም እየሞከረ እንደሆነ እናውቃለን። ግን እነዛ ድርድሮች እስካሁን ያመጡት ውጤት ብዙ አላየንም። ዳር ሰላም የሚካሄደው ውይይት ታንዛኒያ ያለው ያን
ውጤት አላመጣም። ከኦሮሞ ነጻነት ሰራዊት ጋር ከፋኖም ጋር ይካሄዳል የተባለው ድርድር እስካሁን ያመጣው ውጤት የለም። የሰላም ካውንስል በአማራ ክልል ተቋቁሟል። ግን ያ የሰላም ካውንስል እስካሁን እንደውም ምናልባት ጦርነቱ እየባሰ የመጣ ነው የሚመስለው ካለው መረጃ እንደምናየው። ስለዚህ እነዛ ድርድሮች ሳይካሄዱ በእነዚህ ክልሎች አዎንታዊ አትሊስት የንጽጽር አትሊስት መሳሪያ ሳይለንሲንግ ዘገን የምንለው ጠመንጃውን ማቆም ካልቻልን፣ መተኮስ ካልቆምን አገራዊ ምክክር በዛ በእነዚህ ክልሎች ይካሄዳል ብዬ አላምንም።
ለመሆኑ ምክክር ቀርቶ ድርድር ይኖር ሲባል የመደራደሪያ ነጥቦች ምን ሊሆኑ ይችላሉ ተብለው የተጠየቁት ዶክተር አሽኔ እንደሚከተለው ይመልሳሉ።
እንግዲህ አየህ ምንድን ያስቆጣቸው ክልሎች እንደገና ማዋቀር ይፈልጋሉ። አንዳንዴ ዋናው ትልቁ ማዕከል ስልጣን ነው። ወደ ስልጣን መምጣት ስልጣን መጋራት ትልቁ ሚና ነው። የራሴ ማስተዳደር ራስን ስታስተር ለማስተዳደር ስትሞክር እንዴት ላዋቀር ተቋቋመው አስተዳደር እኛን አይወክለንም የሚል ዞሮ ዞሮ በስልጣን ዙሪያ ማለት የፖለቲካ አልፋና ኦሜጋ ስልጣን ነው አይደለም። ስልጣን ዋናው ልዩነት ይመስለኛል። ሁለተኛው ግን ከዛ በተመለስ የድንበር ውዝግቦች አሉ በክልሎች መሀል የሚሞክለው እኔ ማስተዳደር የሚለው ጥያቄዎች አሉ። ሌሎችም ደግሞ በየሎካሊ ደግሞ የሎካል ሴንሲቢሊቲ ያላቸው ጥያቄዎች በየአካባቢው ይነሳሉ። የክልል ኦቶኖሚ ሊሆን ይችላል፣ ገቨርናንስ ጉዳዮች ይሆናሉ፣ የማንነት ከክልል ውጭ ያሉ አሁን አማራ ክልልን ብንመለከት የምንሰማው ከክልሉ ውጭ ያሉ አማራ ተወላጅ የሆኑ ዜጎች ላይ የሚደርሰው ጥቃትም ለአንድ መንስኤ ተደርጎ እንሰማለን። ስለዚህ ዞሮ ዞሮ በማንነት በአስተዳደር እና በስልጣን መካከል ዙሪያ ያሉ የሀሳብ ልዩነቶች ናቸው።
ኮሚሽነሩ ዶክተር ዮናስ አዳዬ ግጭት ማቆም በሚለው መሰረታዊ ጥያቄ እንደሚያምኑ ያስረዳሉ።
ያልከው እሱም ያሉት በጣም አመክነውን ወይም ሎጂክ የጠበቀ የተከተለ ጥያቄ ነው። በጣም አከብራለሁ። ምንጊዜም የመጀመሪያው ሴሴሽን ኦፍ ሆስቲሊቲ ወይም ግጭቶችን ማቆም፣ ቀጥሎ ሲፒኤ ወይም አጠቃላይ የሆነ አግሪመንት ወይም ስምምነት መፈራረም እና ሶስተኛው ወደ ናሽናል ዳያሎግ። እነዚህ በዓለም አቀፍ ደረጃ የተካሄዱ ሂደቶች ናቸው። ባለፈው ኮሎምቢያ ነበርን፣ ጓትማላ ነበርን፣ የተለያዩ ሀገሮችን ያየውንም የነበረውን ልምድ ቀስመናል። ከዚህ ወደዚህ ይህንን ኮሚሽን ከመቀላቀል በፊት አይርላንድም እዛው ፒኤችዲ እየሰራው እንግዛ ገር አይቻለሁ። ሳውዝ አፍሪካም ላቲን አሜሪካንም የደቡብ አፍሪካም እዚህ ኬንያም ጭምር ልምዶቹን አይተናል። አካሄዳቸው መልካም ነው፣ ትክክል ነው፣ እስማማለሁ። እኛ እንደ ሀገራዊ ምክክል ኮሚሽነሮች ወይም ኮሚሽን ስራችን ቀጥታ ወደ ሲስ ፋየር ማስገባት አንችልም። በአዋጁም ላይ ለእኛ ያ አልተሰጠንም፣ በድንጋጌውም ላይ የለም። ነገር ግን ልክ መንግስት የራሱን ድርሻ እንዲወጣ ባለፈው አዲስ አበባ ባካሄድ ነው ስብሰባችን ላይ በግልጽ ተነጋግረን አንስተናል። እዛው ክቡር ጠቅላይ ሚኒስትራችን ነበሩ፣ ህዝባችንም እዛው ነበር፣ ተቃዋሚ ፓርቲዎችም ገዢዎችም ሁሉም እዛው ነበሩ እና በእነሱ ፊትም ጥያቄዎችን ያቀርበናል። በተወካዮችም ምክር ቤት እንደዚሁ ግፊት እያደረግን ይገኛል። ምክንያቱም ቅድም እንዳልነው ሰላም ስኖር ነው ተስፋ የሚኖረን እና የሰላም መሰረቱ ደግሞ ህዝባችን ስለሆነ ህዝቡ መንግስቱን የራሱን ተዋጽኦ እንዲያደርግ በበኩላችን የምንችለውን ግፊት ሁሉ እያደረግን እንገኛለን። ይበቃል ማለት አይደለም፣ አሁንም እንቀጥላለን። እነሱም ደግሞ መልካም ፈቃዳቸው ሆኖ ወደ ሰፊነት ኢትዮጵያን ከእንግዲህ ወዲህ አንደኛው ኢትዮጵያ ከሀያኛውም ከአስራዘጠኝ ክፍለ ዘመን የተለየ ኢትዮጵያ ናት እና ልጆቻችን እንደ ተስፋ እንዲኖራቸው እነሱም ወደ ሰላሙ እንዲመጡ እነሱም እናንተ ሚዲያዎችን ግፊት ሳደርጉ ዘንድ አሁንም አለቃ ከሆነ ጠይቃለሁ።
እንግዲህ ይሄንን ጥልቅ ነገር ስትጀምሩ መቼም የጊዜ ሰሌዳ ይኖራችኋል፣ ያጭር ጊዜና የረጅም ጊዜ ይኖራችኋል። አሁን የት ላይ ነው ያላችሁት? ከዚህ የሚቀራችሁ ነገር ምንድን ነው? አሁን ከዚህ ቀጥሎ የምታደርጉት ነገር ምንድን ነው? በቅርቡ ሊደረግ የሚችል ነገር?
አሁን በጊዜ ሰሌዳችን መሰረት የሚቀሩትን የኢትዮጵያን ክልሎች ቶሎ ብለን አጀንዳ ማሰባሰብንና የተወካይ ምርጫዎችን ማጠናቀቅ፣ ሁለተኛ በሀገር አቀፍ ደረጃ የሚከናወነውን ሀገራዊ ጉባኤ ወይም ኮንፈረንስ ማከናወንና አጀንዳዎችን አጠናቅረን የህዝቡን መሰረታዊ ጥያቄዎች ናቸው የምንላቸው እነዚህን እንደ ፈጣሪ ፈቃድ በዚህ አመት አጋማሽ ላይ የሚመለከተው ተወካዮች ምክር ቤት ማቅረብ ነው። እኛም ዘመናችን በእርግጥ ይራዘማል ነው፣ እኛ ግን በአስቸኳይ እነዚህን ልክ ባለን ታይም ተብል ባለን የጊዜ ሰሌዳ መሰረት እነዚህን ለማጠናቀ ሁሉንም ያካተተ ትግራይም፣ አማራም፣ ኦሮሚያም ኦፍኮርስ ኦሮሚያ አሁን የመጀመሪያ ዙር ጨርሰናል። ሁለተኛ ዙር የገባ ነው በአሁኑ ሰዓት ሶማሌ ክልል ትረው የተገባደር ያለ ወዲያውኑ ደግሞ አሁን ከሚቀሩትም እንደዚህ አጀንዳዎችን ሰብስበን ቅድም ባልኩት መሰረት አንኳር እንኳ ጥያቄዎቹ የህዝቡ እነዚህን ይመስላሉ። ስለዚህ እነዚህ ወደ ስራ እየዋሉ ብለን ግብአቶችን እና ደግሞ ምክር ሀሳቦችን ለሾሙን ክፍል እናስተላልፋለን። ስለዚህ ይህንን እንደ ጊዜ ሰሌዳ በጠየቀኝ መሰረት በሚቀሩን እስከ 6 ወር ባሉት ጊዜያት እስከ የካቲት ድረስ ለማጠናቀቅ እንግዲህ ለትና ቀን እየሰራ ነው።
የአሜሪካ ድምጽ ሰሞኑን በኦሮሚያና አማራ ክልሎች በደረሱ ግጭቶች የደረሱ ጉዳቶችን ሲዘግብ ቆይቷል። ግጭትና የግጭት ስጋቶች በተለያዩ የኢትዮጵያ አካባቢዎች ቀጥለዋል። ሀገራዊ የምክክር ኮሚሽኑ በእነዚህ አካባቢዎች የሚንቀሳቀሱ ወገኖችን በማሳተፍ ረገድ ያደረገው ጥረት ከፍተኛ መሆኑን ቢገልጽም እስካሁን ከተቋቋመበት ዓላማ አንጻር የተፈለገው ውጤት አለመገኘቱ ግልጽ ይመስላል። ኮሚሽኑ ሲቋቋም መሰረታዊ ዓላማው አድርጎ የተነሳባቸው 3 ጉዳዮች ማለትም ሀገራዊ መግባባት ማምጣት፣ በመንግስትና በህዝብ ወይም በህዝብና በህዝብ መካከል እምነት እንዲፈጠር ማድረግ ወይም ሀገራዊ ምክክርን ባህል ማድረግ የሚሉት ዓላማዎች እስካሁን ግባቸውን የመቱ አይመስሉም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮች፣ የኢትዮጵያ ሀገራዊ ምክክር ኮሚሽንና በሀገሪቱ የቀጠለው ግጭት አስመልክቶ የተጠናቀረውን ዝግጅት የተከታተላችሁት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው ወደ እናንተ እያቀረብን ያለ ነው። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voaamharic የፌስቡክ ሃሽታግ #voaamharic የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በደቡብ ምዕራብ ኢትዮጵያ ጋምቤላ ክልል የሚኖሩ የአኝዋክ ማህበረሰብን ያስቃኘናል።
የምሽቱ እንግዳችን የሆነው ወጣት የጋምቤላ ተወላጅ ነው። በጋምቤላ የሚነገሩ ተረቶችንና አፈ ታሪኮችን ለመጀመሪያ ጊዜ በአኝዋክ ቋንቋ ጽፎ በመጽሐፍ መልክ በማሳተም ጋምቤላ ለሚገኙ ትምህርት ቤቶች በነጻ ያከፋፈለው ይህ የጋምቤላ ተወላጅ ወጣት ጄኮብ አሞድ ይባላል። ጄኮብ አሁን ደግሞ ሎ ኦፍ ዌስተርን ኢትዮጵያ ወይም በምዕራብ ኢትዮጵያ የሚገኘው የሎ ማህበረሰብ የተሰኘ የታሪክ መጽሐፍ ጽፎ ለገበያ አቅርቧል።
በሚኒሶታ ግዛት ውስጥ ነዋሪ የሆነውና በኒውሮ ሳይንስ የሕክምና ዘርፍ የተሰማራው ጄኮብ በመጽሐፉ የጋምቤላ ማህበረሰብ በታሪክ ያሳለፈውን ውጣ ውረድና ጽናቱን እንዲሁም የነገ ተስፋውን እንደሚያስቃኝ ይገልጻል። ስመኝሽ ከጄኮብ ጋር የነበርሽን ቆይታ ተከታትለን እንመለስ።
Thank you so much again for joining VOA to discuss.
ስለ አዲሱ መጽሐፍህ ለመነጋገር ወደ አሜሪካ ድምጽ ስለመጣ እጅግ አድርጌ አመሰግናለሁ። ሎ ኦፍ ዌስተርን ኢትዮጵያ ወይም በምዕራብ ኢትዮጵያ የሚገኘው የሎ ማህበረሰብ የተሰኘው መጽሐፍ ሁለተኛ መጽሐፍ ነው አይደል?
Yes, this is my second book and the first book that I wrote was a children's book based on Anyuak folk tale.
ሁለተኛ መጽሐፍ ነው። የመጀመሪያው መጽሐፍ በአኝዋክ ተረቶች ላይ የተመሰረተ የህፃናት መጽሐፍ ነው። እንደውም እሱ መጽሐፍ ባለፈው ወር ጣሊያን ውስጥ ለሽልማት ታጭቷል። እዚያ ሽልማት ላይ የአኝዋክን ብሔረሰብ ብቻ ሳይሆን አጠቃላይ ኢትዮጵያን ነበር የወከለው። ምክንያቱም ከኢትዮጵያ የታጨሁት እኔ ብቻ ነበርኩ። በዛ ላይ በእድሜ ትንሹ ጸሐፊም እኔ ነበርኩ።
Wow, congratulations for that. That's very impressive.
በጣም ትልቅ ስኬት ነው። ለሽልማቱም እንኳን ደስ ያለ። ያ የህፃናት መጽሐፍ ለመጀመሪያ ጊዜ ያኛዋ ቋንቋ በሆነው ዳኛዋ ቋንቋ የተጻፈ መጽሐፍም ነበር። አሁን በሎ ማህበረሰብ ዙሪያ የጻፍከው መጽሐፍ ግን በእንግሊዝኛ ቋንቋ ነው የታተመው። ለምን እንደው?
Yes, so this is actually the hard copy of the book. This idea came a while ago.
ይህን መልከቱት ነው መጽሐፉ። ይህን መጽሐፍ ለመጻፍ ሐሳቡ ይመጣልኝ መጽሐፍን ሳነብና ታሪኮችን ስመለከት ነበር። ከኔ ማህበረሰብ የወጡ ብዙ የሚጽፉ ሰዎች የሉም። እንደውም በወጣትነት ድሜ መጽሐፍ ያሳተምኩ የመጀመሪያው ሰው ነኝ። አብዛኛው ታሪካችን ተጻፈው በሌሎች ሰዎች ነው። አንዳንዶቹ በእንግሊዛውያን፣ አንዳንዶቹ በፈረንሳውያንና አውሮፓውያን ነው። አንዳንድ ኢትዮጵያን ጻፊዎችም ጽፈዋል፣ ግን አብዛኛው በምዕራባውያን ነው የተጻፈው። ያንን ሳውቅ ለምን ስለራሳችን አንጽፍም አልኩ። ብዙ ጊዜ በሌሎች ሰዎች የተጻፉ ጽሑፎች ላይ አንዳንዴም ስለባህላችን እውነት ያልሆኑ ነገሮች ነው ያለው። የተሳሳተ ትርጓሜ ይሰጣል። ምክንያቱም እነሱ የሚጽፉት በሚያዩት ነገር ላይ ተመስርተው ነው። ከሚጽፉት በስተጀርባ ያለውን ትርጉም ያውቁትም አንዳንድ ነገሮች ለምን እንደሚደረጉ ማይረዱ። ለዚያ ነው ይህን መጽሐፍ ከኛ ከይታ አንጻር ለመጻፍ የፈለኩት።
The main reason, and also the other reason, is that there's so much
that has happened. ሌላኛው ምክንያት ደግሞ በኢትዮጵያ የኛው ማህበረሰብ ላይ ብዙ የደረሱና ማንንም ያልጻፋቸው ጉዳዮች አሉ፣ ማንንም የማያውቃቸው። ስለዚህ በሌሎች የኢትዮጵያ አካባቢዎች የሚኖሩ ሰዎች ስለዚያ ታሪክ እንዲያውቁ ነው የጻፍኩት። ምክንያቱም እነዚህ ማህበረሰቦች በኢትዮጵያ ነው የሚኖሩት።
I know your background is in neuroscience. That's what
Jacob አንተ የተማርከውና ያጠናኸው የነርቭ ስርዓትንና ያንጎል መዋቅርን የሚመለከት የህክምና ዘርፍ ነው። አሁን የምትሰራውም ከዛ ጋር የተያያዘ ነው። ታዲያ እንዴት የታሪክ መጽሐፍ ለመጻፍ አሰብክ? ግባቱንስ ከየት አገኘኸው?
Even though I am in the medical field, which is what I'm doing right now in the hospital.
ስራዬ በህክምናው ዘርፍ ቢሆንም ሆስፒታል ውስጥ እየሰራሁ ቢሆንም በተለያዩ የዓለም አካባቢዎችም ሆነ በተወለድኩበት አካባቢ ምን እየተከናወነ እንዳለ ማወቅ ፈልጋለሁ። በኢትዮጵያ የተለያዩ አካባቢዎች ያሉ ኢትዮጵያውያን ወንድሞቼና እህቶቼ ላይ እየደረሰ ያለውን ማወቅ ፈልጋለሁ። እንዴት መረጃዎችን አስተባብክ ለሚለው ብዙ ጥናትና ምርምር በማድረግ ነው። በተጨማሪም በየአመቱ ወደ ኢትዮጵያ ሄዳለሁ። ሰዎችን በአካል አናግራለሁ። የደማኞችን፣ አዛውንቶችን፣ አንዳንድ ክስተቶች ሲፈጠሩ በቦታው የነበሩ ሰዎችን ጠይቃለሁ። ይህ በርግጥ ብዙ ጊዜና ብዙ ጉልበት ጠይቆኛል። በጣም ብዙ ወደ ኢትዮጵያ መመላለስ ነበረብኝ።
This book it's about the Anuak people, it's about their history.
እንግዲህ መጽሐፍ ስለ አኑዋክ ህዝብ ታሪክና እንደ ማህበረሰብ ስላለፉት ፈተና ነው። መጽሐፉን ለመጻፍ ባደረከው ጥናት ስለ ህዝቡ፣ ስለ አኑዋሩ ምን ተማርክ? ምን አይነት ስሜት ተፈጠረብህ?
Yeah, for me personally, most of the part of the books is pretty much very heartbreaking.
ለኔ በግሌ መስፈርት እንደግለሰብም እንደሰውም በጣም ልብ የሚሰብር ነው። በዛው ልክ ደግሞ ስላኛው አከዝ በተማርኩት ነገርና ያሳለፉት ህይወት ስሜት ይነክቶኛል። እኔ ለምሳሌ በአውሮፓውያኑ 2023 ታህሳስ ወር ላይ ከተፈጸመው እልቂት የተረፍኩ ሰው ነኝ። ነገር ግን በዛው ወቅት የተፈጸመው ብዙ የማላውቃቸው ነገሮች ነበሩ። ስለዚህ ይህን መጽሐፍ አይኔን የከፈተና በጣም የፈተነኝ ነበር። እጅግ በጣም ብዙ ሀዘን አለ። በዛው ልክ ደግሞ በጣም ብዙ ተስፋና ጽናት አለ። ስለወደፊቱ ተስፋ አላቸው። በዚህ ውስጥ ግን የተማርኩት አንዱ ነገር ስለደረሰብን ነገር መጥፎም ይሁን ጥሩ ካላወራን እንደ ህዝብ እንዴት ወደፊት እንደምንራመድ ማወቅ በጣም ከባድ መሆኑን ነው።
The book talks about the different chapters in the Anuwa history from
እንግዲህ መጽሐፉ በሱዳን ቅኝ ገዢ ከነበረው እንግሊዝ አንስቶ አሁን ድረስ ባሉ የኢትዮጵያ መንግስታት ውስጥ የአኑዋክ ህዝብ ያሳለፋቸውን ተግዳሮቶች ይዘረዝራልና እነዛ ችግሮች አሁን የአኑዋክ ህዝብ በሚኖረው ኑሮ ላይ ምን አይነት ተጽዕኖችን ፈጥረዋል?
So today when I see the Anuwa people I see them as in a situation where
ዛሬ የአኑዋክን ህዝብ ያለበትን ሁኔታ ስመለከት በሚቀጥሉት አመታት ግንዛቤ ካልመጣ ሁሉናቸውን ጥያቄ ውስጥ የሚገባበት ሁኔታ ላይ ናቸው። ምክንያቱም የሆነው ነገር እየተጠራቀመ ነው። አንዱ መንግስት ሲያልፍ ሌላው በጥፍ ይጨምራል። ስለዚህ ለአመታት ህክማችን የቆየው አሁን ግን ትኩረት የሚፈልግበት ደረጃ ላይ ደርሷል። ነዚህ ማህበረሰቦች እንዴት ማዳን እንችላለን? ይሄን ባህል እንዴት መጠበቅ እንችላለን? ምክንያቱም የሆነው ሁሉ ህዝብ ላይ ተጽዕኖ አለው። ሁኔታው ከውጭ ያሉ ሰዎች መጥተው እንዲጠቀሙበት አድርጓል። ከኢትዮጵያ በኩልም በርካታ ችግሮች አሉ። በቅርብ ጊዜ እንኳን በቅርቡ አስተዳደር ያኛው ከህዝብ አገሩን ጥሎ እንዲሰደድ ያደረገ እልቂት ተፈጽሟል። ምክንያቱም ከእልቂቱ በኋላ የመሬት ወረራ ተካሂዷል። በዚያ ምክንያት ብዙ ያኛው ሰዎች መሬታቸውን ጥለው በስደተኛ ጣቢያ ውስጥ ወይንም በመራብ አገራት ውስጥ ይኖራሉ። ስለዚህ ባኛው ከህዝብ ላይ ተጽዕኖ አሳድሯል። ህዝቡ ላይ እስከዛሬ የቆየ ጠባሳ ትቷል። በዚህ ምክንያት ነው መጽሐፉ ፍትህን፣ ተጠያቂነትን፣ እርቅንና ፈውስን የሚጠይቀው።
when you wrote the first children book.
የመጀመሪያውን የህፃናት መጽሐፍን በጻፍክበት ወቅት ጋምቤላ ውስጥ ስታድግ ተማሪዎች ከትምህርት መጽሐፍ ውጪ ምንም አይነት መጽሐፍ የማግኘት እድሉ እንዳልነበራቸው ገልጸሃል። የትምህርት ጥራቱም አሳሳቢ እንደሆነ አመልክተሃል። ምናልባት በቂ ትምህርት አለማግኘት ማህበረሰቡ መብቱን እንዳይጠይቅ እንቅፋት ሆኖታል ትላለህ?
Yeah, that's a very good question. If you are educated, it really makes it hard for other person to take advantage of you.
አስተማሪዎቹ ለማስተማር ብቁ ናቸው? የእውነት እየተማሩ ነው አይደለም? ምክንያቱም አንድ የሁለተኛ ደረጃ ተማሪ በእንግሊዝኛ የሚሆን በአማርኛ ቋንቋ አሳክቶ አረፍተ ነገር መጻፍ አይችልም። በርግጥ ይሄ በጋምቤላ ብቻ አይደለም፣ በሌሎች የኢትዮጵያ አካባቢዎችም የትምህርት ግብዓቶችን ማግኘት አስቸጋሪ ነው።
So yes, education plays a big role.
ስለዚህ አዎ፣ ትምህርት ትልቅ ሚና ይጫወታል። ሰዎች ካልተማሩ ራሳቸውን መለወጥ አይችሉም።
So who are you targeting with this book?
ስለዚህ ጄኮብ መጽሐፉን ለማን ነው የጻፈው? ለጋምቤላ ማህበረሰብስ ምን አይነት ለውጥ እንዲያመጣ ትፈልጋለህ?
This book is basically for anyone that care about learning about people in Ethiopia.
የመጽሐፍ ለማንኛውም ኢትዮጵያውያን ህዝቦች የማወቅ ፍላጎት ያለው ሰው የተጻፈ ነው። ኢትዮጵያ ከ80 በላይ ብሔር ብሔረሰቦች አሏት። ሁሉም ይለያያሉ። ሁሉም የየራሳቸው ታሪክ አላቸው። የመጽሐፍ ስለ ጋምቤላና ጋምቤላ ውስጥ ለሚኖሩ አኝዋክ ህዝቦች ታሪክ ማወቅ ለሚፈልግ ነው። እኔ በዘግነት አሜሪካ ይቦንም ይህ ሁለተኛ ቤቴ ነው። መጀመሪያ ቤቴ ኢትዮጵያ ናት። አዲስ አበባ ሲሄድ ግን እዚህ እንኳን የማይገጥመኝ የቀለም አድሎ ይደርስብኛል። ሰዎች ደስ በማይሉ ስሞች ይጠሩኛል። እነሱም ጥቁር ናቸው እኮ። ግን እኔ ቆዳ ከነሱ ስለሚጠቁር ብቻ ልክ ኢትዮጵያ እንዳልሆንኩ አርገው ይጠሩኛል። ስለዚህ ሰዎች እንዲማሩ ፈልጋለሁ። መጽሐፉን የጻፍኩት አንዱ ምክንያት ይሄ ነው። ሰዎች መጥፎ ቃል ከመናገር በፊት በጋምቤላ የሚኖሩ ወንድሜ ወይንም የምትኖር እህቴ አላዚያም ጥቁር ቀለም ባለው ሰው ላይ ሁሉ ሊፈጠር የሚችልውን ስሜት እንዲረዱ ፈልጋለሁ።
All of that, Gambela is rich in nature.
መጽሐፉ ጋምቤላ በተፈጥሮ ሀብት የበለጸገች የተለያየ የተፈጥሮ ሀብት ለሚርሻ መሬትና በቂ ዝናብ የሚገኝባት አካባቢ መሆኑንም ይገልጻል። ስለዚህ ክልሉ በዚህ የተፈጥሮ ሀብት የህብረተሰቡን ኑሮ እንዴት መቀየር ይችላል?
I think from the previous leaderships what I see was that a lack of good governance and corruption, because
መንግስታት ያዩት የመልካም አስተዳደር እጦትና ሙስና ነው። መልካም አስተዳደር ካለ ሙስና ከጠፋና ለሥራ ብቁ የሆኑ ሰዎች ካሉ ባጭር ጊዜ ውስጥ ለውጥ ማየት ይቻላል። ምክንያቱም ለብዙ ጊዜ ጥቅም ላይ ያልዋሉ ሀብቶች አሉ። ለምሳሌ እርሻን ብንወስድ የእርሻ መሬት እርሻ ለማያርሱ የሀገር ውስጥ ባለሀብቶች ተሰጥቷል። ባለሀብቶቹ ከባንክ ይበደሩና ገንዘብ ይዘው ይጠፋሉ። አሁን አብዛኞቹ የጋምቤላ መሬቶች በባንኮች የተያዙ ናቸው። ስለዚህ መልካም አስተዳደር ካለና ለሥራ ብቁ የሆኑ ሰዎች ካሉ ወቢውን ህዝብ በተለይ ወጣቶችን ለሥራ ያነሳሳሉ። ወጣቶች ሀገሪቱ የጀርባ ወደ ሆነው እርሻ ይመለሳሉ።
Maybe as a last note, you also mentioned that the book
እስኪ እንደመጨረሻ መጽሐፍ የጋምቤላ ህዝብን ተስፋና ጽናት እንደሚያሳይ ነው የገለጽክልንና ጋምቤላ ተወልዶ እንዳደገ ወጣት ለአካባቢው ያለ ተስፋ ምን ይመስላል?
Young people are becoming aware of their surrounding.
ወጣቶች አሁን በዙሪያቸው ምን እንዳለ ያውቃሉ። እንደውም ብዙ የጋምቤላ ወጣቶች ወደ እርሻ ስራ እየተመለሱ ነው። ስለዚህ ተስፋ አለ። ወጣቶችን ካስተማርሻቸው፣ እውቀት ከሰጠሻቸው፣ መንገድ ካሳየሻቸው በህይወት ለውጥ ያመጣሉ። ይዛኔ ለጋምቤላ ብቻ ሳይሆን ለአጠቃላይ ለኢትዮጵያ፣ ለአፍሪካም ጠቃሚ ይሆናሉ። ያንን ነው ተስፋ የማደርገው። በጋምቤላ ወጣቶች ላይም የማየው ያንን ነው። አንድ ቀን ጋምቤላ ከድሆች ተርታ የምትመደብ ሳይሆን እንደ ሌሎች የኢትዮጵያ ክልሎች ታዳጊ ትሆናለች የሚል ተስፋ አለኝ።
Thank you so much.
ጄኮብ ኦሞድ ዘ ሎው ኦፍ ዌስተርን ኢትዮጵያ ተሰኘውን አዲሱን መጽሐፍን አስመልክቶ ከኛ ጋር ለነበረ ቆይታ እጅግ አድርገን እናመሰግናለን።
Yeah, thank you very much Alili for inviting me.
እኔም ስለጋበዛችሁኝ በጣም አመሰግናለሁ።
በቅርቡ ለገበያ የዋለውን ሎው ኦፍ ዌስተርን ኢትዮጵያ ወይም በምዕራብ ኢትዮጵያ የሚገኘው የሎ ማህበረሰብ አስመልክቶ ከደራሲው ጄኮብ ኦማድ ጋር ያደረግነው ቆይታን ነው የተከታተላችሁት። ወደ ሌሎች መሰናዶችን ከማለፋት በፊት ግን ትንሽ በሙዚቃ ረፍት ማድረግ አለብን።
እከነው የምሽቱ ሁለተኛው የሙዚቃ ምርጫችን ደግሞ የለምለም ኃይለ ሚካኤል አዲሱ የትዝታ ሙዚቃ ይሆናል። መስታወት ከሙዚቃው በኋላ ይመለሳል።
አይደለም ኃይለ ሚካኤል ተዝታ ሙዚቃ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ።
ከሳምንት በፊት እዚህ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ የሚኖሩ ኢትዮጵያውያኖችን ያሰባሰበውን አመታዊ የሩጫ ውድድርና የተጽዕኖ ፈጣሪዎች ሽልማት ያስቃኘናል።
ዋሽንግተን ዲሲ ውስጥ በተመሰረተው ኖቫ ኮኔክሽን በተሰኘው ተቋም የሚዘጋጁት አመታዊ ታላቁ የአፍሪካ ሩጫና የአፍሪካ ተጽዕኖ ፈጣሪዎች ሽልማት ሁነቶች ባሳለፍነው ቅዳሜና እሁድ ተካሂደዋል።
አንዳንዴ የሶል ሙዚቃ ንግስት፣ አንዳንዴ ደግሞ የፍቅር ንግስት ተብላ ለምትጠራው ታዋቂዋ የዘመናዊ ሙዚቃ ቀንቃኝ አስቴር አወቀ፣ የመጀመሪያው የግል ራዲዮ ጣቢያ መስራች ጋዜጠኛ ማዓዛ ብሩ፣ በትምህርት ዘርፍ ከፍተኛ አስተዋጽኦ ያደረገች የምትገኘው ርብቃ ኃይሌና ሁለት የወርቅ ሜዳሊያ ተሸላሚ አትሌቶች ጉዳፍ ጸጋይና ትግስት አሰፋ ዕውቅና የሰጠውን የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት የተከታተለው ባልደረባችን አስማማው አየነው ነው እንደሚከተለው አጠናቅሮታል።
ዋሽንግተን ዲሲ ውስጥ በተመሰረተው ኖቫ ኮኔክሽን በተሰኘ ተቋም የሚዘጋጀው አመታዊ ታላቁ የአፍሪካ ሩጫና የአፍሪካ ተጽዕኖ ፈጣሪዎች ሽልማት ሁነቶች ባሳለፍነው ቅዳሜና እሁድ ጥቅምት 2 እና 3 ተካሂደዋል። አትሌቲክስ ስፖርት አፍሪካውያን ትውልድ አፍሪካውያን አመት ቆጥረው የሚገናኙበት ታላቁ የአፍሪካ ሩጫ በሳምንቱ ማገባደጃ በአሌክሳንድሪያ ቨርጂኒያ ሲካሄድ በርካታ አንጋፋና ወጣት ተሳታፊዎች የተገኙ ሲሆን በእድሜና ጾታ ተከፋፍለው ስፖርታዊ ፉክክር አድርገዋል። ከስፖርት መድረክነት ባሻገር ትውልድ ኢትዮጵያውያን በአብሮነትና መቻቻል በተለያዩ ሰብአዊ ተልእኮዎች ውስጥ ፊት መሪ እንዲሆኑ የሚያበረታታው መርሃ ግብር የተከናወነውም ለስድስተኛ ጊዜ ነው። የውድድሩ ተሳታፊዎችም ለአሜሪካ ድምፅ እንዲያሳባቸውን አጋርተዋል።
መሳተፍ የፈለኩት ኢንካሙ የሚሄደው ለበጎ አድራጎት ስራ ስለሆነ እኔም በቃ ብሳተፍ ቆንጆ ነው ብዬ ተሳተፍ። ፕላስ በዛ ላይ ደግሞ እኔ በዚህ እድሜ ምን በጣም ትልቅ ሴት ነኝ። ስሳተፍ ለሌሎችም በእኔ እድሜ አኳያ ላሉ ሰዎች አረፈደም እንችላለን ሁሉም ነገር ማድረግ ለማለት።
መጀመሪያ ደረጃ ኢትዮጵያ የታወቃቸው በሩጫ ነው። ያንን ራሱ ኢንትሮዲስ የማድረግ አቅም ይኖረዋል። የሌላ ሀገሮች ባህላችን እንዲያውቁ፣ አንዳንድ ቬንደሮች ፕሮግራማቸው እንዲያሳውቁ፣ ኖን ፕሮፊት ኦርጋናይዜሽኖችም አሉ እነሱ ያላቸውን ፕሮግራም እንድናውቅ ያደርገናል። ከእንደገና ደግሞ ካለው ህብረተሰብ ጋር እንድንተዋወቅ መስተጋብር እንድንፈጥር ያደርገናል። በተጨማሪ ደግሞ ይህ ነው ሁልጊዜ ሴሌብሬት ሀገርን ሴሌብሬት ማድረግ አጥቀኒ ሞመንት ደስ የሚል ነገር አጋጣሚው ከተገኘ ማለት ነው። እና ከውጭ የመጡ እነዚህ የተለያዩ ታዋቂ ሰዎች በቴሌቪዥን የምናውቃቸው በአካል ማግኘት የምንፈልጋቸውን ሰዎች እንዲቀርቡን ያደርግልናል። እንደነ ማዓዛ ብሩ፣ እንደነ ደረጃ ኃይሌ በጣም ወዳቸው ጋዜጠኞችና ጥሩ ሰዎች በአጋጣሚ እንዲቀርቧቸው እንድታወራቸው እና እንትንንም አድናቆትንም እንድገልጽላቸው ያደርጋል አጋጣሚ እና በዛ ነገር በጣም ጥሩ ነው።
ቆንጆ ነበረ። ለአንድ ወር የሮጥኩኝ ነበረ ለዚህ ለመዘጋጀት። በጣም ከባድ ነበረ። እኔ ሁለተኛ ነው የወጣው።
በስፖርት በስነ ጥበብና በስራ ፈጠራ ዘርፎች በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር ታልሞ የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ወይም በእንግሊዝኛው አፍሪካ ኢምፓክት አዋርድ የሽልማት ስነ ስርዓት እሁድ ጥቅምት 3 2017 ዓ.ም በሜሪላንድ ክፍለ ግዛት የኒውካርልተን ከተማ ተካሂዷል። ዲሲ፣ ሜሪላንድና ቨርጂኒያን ጨምሮ ከተለያዩ የዩናይትድ ስቴትስ ግዛቶችና ከኢትዮጵያ የመጡ በርካቶችም በስነ ስርዓቱ ታድመዋል። ኖቫ ኮኔክሽን በተሰኘ ተቋም የሚዘጋጀው ይህ የሽልማት ስነ ስርዓት ዘንድሮ 5 ኢትዮጵያውያትን ለክብር ሽልማት አብቅቷል። የታዳጊ ኢትዮጵያውያንን ዕጣ ለማሳመር በትምህርቱ ዘርፍ በበጎ አድራጎት ስራ የተሰማራችው ወይዘሮ ርብቃ ኃይሌም ከተሸላሚዎቹ አንዷ ናት። የ11 ዓመት ታዳጊ ሳለች ለዩናይትድ ስቴትስ የመጣችው ርብቃ ኃይሌ በደብረ ብርሃን አዳሪ ትምህርት ቤት በማቋቋም በትውልድ አገሯ በትምህርት የወጣቶችን ህልም እውን ለማድረግ መትጋቷ ለሽልማቱ እንዳበቃት በሥነ ሥርዓቱ ተገልጿል። ከአዘጋጆችና የሜሪላንድና በአካባቢ ያሉ ከተሞች አስተዳዳሪዎችም የእውቅና መግለጫ የተበረከተላት ርብቃ በትምህርቱ መስክ እየሰራች ያለውን ስራ በተመለከተ ከሽልማቱ በኋላ ለአሜሪካ ድምፅ ተከታዩን ብላለች።
የአምስተኛ ዓመት ነው። በዚህ ባለፈው ሜይ መጀመሪያዎችን ሲኒየርስ ግራጁዌት አድርገዋል። እነሱ ነው ወደ ኮሌጅ የሄዱ ነው እና አምስተኛ ክፍል ጀመረናል። በጣም ደስ ይላል። እንደ ትልቅ ክብር ነው አይደለ? እኔ በጣም ደስ ብሎኛል። በተለይ ከኢትዮጵያኖች ጋር መገናኘት ደግሞ ዛሬ ደግሞ ሌሎቹ ሸላሚዎች በጣም የታወቁ ሴቶች ስለሆነ በጣም ማከብራቸው መወዳቸው ሰዎች ለእኔ ራስ ትልቅ ኦነር ሆኑልኛል። ተሰማኝ እና ደስ ብሎኛል በጣም።
የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት በስፖርቱ ዘርፍ 2 ውቅ ኢትዮጵያዊት አትሌቶችን ሸልሟል። አትሌት ጉዳፍ ጸጋይንና አትሌት ትግስት አሰፋን። የዓለም አትሌቲክስ የወቅቱ ሴቶች 5000 ሜትር ክብረ ወሰን ባለቤት የሆነችው ጉዳፍ ጸጋይ በመካከለኛና ረጅም ርቀት ውድድሮች ለሀገሯ ላበረከተችው አስተዋጽኦ ሽልማት ተበርክቶላታል።
በጣም ደስ ብሎኛል። ከዚህ በፊት ታላላቅ አትሌቶቻችን ሲሸለሙ በየአመቱ አይ ነበር በቴሌቪዥንና እግዚአብሔር ፈቅዶት ደግሞ ዛሬ አዋርድ እዚህ ላይ ደግሞ እኔ ተመራጭ ሆኛለሁ። ስፖርት ብቻ ሳይሆን ማንኛውም ስራ ላይ ጠንክረ ስትሰራ ነው ያው መውደቅ መነሳት እንዳለ ሆኖ ትልቁ ለሰው አስተማሪ የምትሆነው ግን ስትወድቅም ጠንክረ መነሳት ነውና ያው ጠንክሬ ለቀጣይ ቆንጆ ውጤት አመጣለሁ። ጠንክረ ስትሰራ የስኬት ደግሞ እንደዚህ አበረታታች ነገር ስታገኝ ደግሞ የበለጠ እንድትሰራ ያረጋል። ዕውቅና ለአትሌት በጣም ትልቁ ሞራል ነውና በጣም ነው ደስ ያለኝ። ግራንድ አፍሪካን ራን አዘጋጅ እንደዚህ አዋርድ አዘጋጆች በጣም አመሰግናለሁ።
በፓሪስ ኦሎምፒክ ያሰብኩትን ያህል ውጤት ማምጣት አልቻልኩም ያለችው ጉዳፍ ስለቀጣይ ህልሟም ለአሜሪካ ድምጽ ተከታዩን ብላለች።
ዘንድሮ መጀመሪያ ዳይመንድ ሊግ ቆንጆ ሰዓቶችን ብቻ ነበር የአመት ሁለተኛ ሶስተኛ ፈጣን ሰዓቶች በኋላ ግን በጣም በጉጉት ተጠብቀው የነበረው አልተሳካልኝም። በህመም ምክንያት ያው በጊዜያዊ የሆነ ህመም አሞኝ ነበር። አትሌት እግር ህመም ብቻ ሳይሆን ብዙ ነገር አለና እነሱ አስተካክዬ እንደ ትናንቱ ቆንጆ ሆኜ እመጣለሁ። ጥሩ ውጤት ለማምጣት ከእግዚአብሔር ጋር ጤናዬ ከተጠቀኝ እመጣለሁ።
ሌላዋ የምሽቱ ተሸላሚ እስከ ሽልማቱ ቀን ድረስ የዓለም የማራቶን ውድድር የሴቶች ክብረ ወሰን ባለቤት የነበረችው ትግስት አሰፋ ናት። ትግስት ይዛ የቆየችው ክብረ ወሰን ባለፈው ውድ በቺካጎ ማራቶን 2024 የሩጫ ውድድር በሴቶች ኬንያዊቷ አትሌት ሩቼ ፒንጌቲች መሰበሩ ይታወቃል። በረዥም ርቀት ለአገሯ ላበረከተችው አስተዋጽኦ የምሽቱ የአፍሪካ ተጽዕኖ ፈጣሪዎች ተሸላሚዋ ትግስት አሰፋ በማህበረሰቧ ለሽልማት በመብቃቷ የተሰማትን ለአሜሪካ ድምፅ እንዲያጋርታለች።
አፍሪካ አዋርድ ላይ በመሸለሜ ትልቅ ደስታ ነው። ከዚህ በኋላም እጅግ ስራዬና ክብሬና በጠንክሬ እንድሰራ ነው የሚያደርገኝ። ይሄ ቦታ ውጭ ሀገር በሚኖሩት ወገኖቼ ፍለፊት ይሄንን ሽልማት በማግኘቴ እጅግ በጣም ደስተኛ ነኝ። ከዚህ በኋላም ስራዬን አክብሬ ከዛ በላይ ጠንክሬ ሰርቼ ህዝቤን ማስደሰት ፈልጋለሁ። እግዚአብሔር ከፈቀደና ጤናዬን ከሰጠኝ ሪከርድ ማሻሻል ፈልጋለሁ። ከዚህ የራሴንም ሪከርድ ያለምንም ሪከርድ ማሻሻል ፈልጋለሁ። እግዚአብሔር እንደሚፈቅድልኝም ሙሉ እምነት አለኝ።
ሽልማቱ መሰጠቱ ቀጥሏል። አሁን ደግሞ ተራው በኢትዮጵያ ሚዲያ ታሪክ የመጀመሪያውን የግል ኤፍኤም ሬዲዮ መስራቿ የማዛ ብሩ ነው። ማዛ በሸገር ሬዲዮና ቀደም ሲል በሰራችባቸው የኤፍኤም ሬዲዮ ጣቢያዎች በመታቀርባቸው ዝግጅቶች ላበረከተችው አስተዋጽኦ የአፍሪካ ተጽዕኖ ፈጣሪዎች ሽልማት ተበርክቶላታል። ማዛ በመድረኩም የሚዲያ ነጻነትንና የሸገር ራዲዮ ጣቢያን ጨምሮ በኢትዮጵያ ያሉ መገናኛ ብዙሃን እያበረከቱት ያለው ሚና በተመለከተ ንግግር አድርጋለች።
Shagar is a radio station built by journalists with very limited resources. We were the pioneers of private radio.
ሸገር ጋዜጠኞች ውስን በሆነ አቅም የገነቡት የራዲዮ ጣቢያ ነው። በኢትዮጵያ የግል ራዲዮ ፈርቀዳጆች ስንሆን ብዙ ፈተናዎችን ታግለን ነው እዚህ የደረስነው። አሁን ግን ከኛ ትግል የተማሩ 30 የግልና የማህበረሰብ ራዲዮ ጣቢያዎች ኢትዮጵያ ውስጥ ይገኛሉ። ከኢትዮጵያ ውጪ በመቋዘባቸው አካባቢዎች ለሰዎች ራዲዮ ጋዜጠኛ ሆኜ እንደምሰራ ስነግራቸው በኢትዮጵያ ያለው ራዲዮ ከምዕራቡ ዓለም ካሉት ራዲዮ ጋር ተመሳሳይ አድርገው ይቆጥሯቸዋል። ሸገር ሙዚቃ ብቻ የሚሰማበት ወይም ወሬ ብቻ የሚወራበት የራዲዮ ጣቢያ ነው ብለው ያስባሉ። ነገር ግን ራዲዮ ኢትዮጵያ ውስጥ የእውነትም የብዙሃኑ መገናኛ ነው። ራዲዮ የመረጃና የማህበረሰብ ግንባታ ግብአት ነው። ሰዎች የመኖሪያ ቤትን፣ የህግ ጉዳዮችን ወይም ከውሃና ከመብራት አገልግሎት ጉዳዮች ጋር የተያያዙ ችግሮቻቸውን በሚመለከት ድጋፍ ለመጠየቅ ወደ ሸገር ይደውላሉ። እኛ ደግሞ ድምጽ እንሆናቸዋለን።
በየመሃሉ በድምጻዊት ራይል ጌቱ ዜማ እየታጀበ የቀጠለው ሽልማት በስተመጨረሻ ሲጠበቅ የነበረውን በኢትዮጵያ ሙዚቃ የገነነ ስም ያላት ተወዳጇ የዘመናዊ ሙዚቃ ቀንቃኛ አስቴር አወቀ ስም ከመድረክ ሲጠራ ታዳሚው ከመቀመጫው ተነስቶ ነው ለአስቴር ያለውን ፍቅርና ክብር የገለጸላት። አስቴር አወቀ አመታትን በተሻገሩ የጥበብ ስራዎቿ በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ከፍተኛ ተወዳጅነትን አትርፋለች። ለዚህ ስራዎቿ ክብር ሽልማቱ ሲበረከትላትም መድረክ ላይ ሆናም በነበራት መለስተኛ የጉሮሮ ህመም የተነሳ ያባይ ልጅ እንዲሉ ድምጿን ማውጣት ባለመቻሏ መልክቷን በቤተሰቦቿ በኩል ነበር ያስተላለፈችው።
እት ኦነር ነው እሷ መክሊቷን በልጅነቷ አውቃ መክሊቷን ይዛ እስከዚህ ደረጃ ድረስ ያለች እህት ጓደኛም እናትም ኢትዮጵያዊትም ሁሉ ነገር ናት ለእኔ። ከሙዚቃዋ ውጭ የአስቴር ልብ ያልጎበኘና ያላየ ሰው ያለ አይመስለኝም። የመጨረሻ ደግ ሰው አክባሪ፣ መድረክ ላይ እንደምታዋት ሳትሆን አንገቷን የደፋች እመቤት፣ እህት፣ ኢትዮጵያዊት እናት ናት። ስለሱም እናመሰግናለን።
በየዓመቱ የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ሽልማት በርካታ በጎ አስተዋጽኦአቸውን ያበረከቱትን መዘከሩን ይቀጥላል ያሉት ያዘጋጁ የኖቫ ኮኔክሽን ኃላፊ ዶክተር ጋሻው አብዛ፣ ይህም ለበርካቶች መነሳሳት እንዲፈጥር ታስቦ የተደረገ ነው ይላሉ።
በየዓመቱ እንግዲህ በሶስት መድረክ ዘርፍ ነው ለዚህ ሽልማት እጩዎችን የምናቀርበው፣ በኪነጥበቡ፣ በስፖርትና በስራ ፈጠራ። እና የተለያዩ መመዘኛዎች አሉ። ወደ 24 የሚሆኑ መስፈርቶች አሉት። የሚቀጥለው ዓመትም እጩዎች እንደዚህ እናቃቸዋለን። እና በዘንድሮው ዓመት እንዳጋጣሚ ሆኖ ሁሉም ሴቶች የሆኑ ሽላሚዎች በእኛ ሽልማት ላይ ለመታጨትና ለመሸለም በቅተዋል። ራሱ ኢምፓክት ነው የሚለው ተሻጋሪ ለውጥን፣ ተሻጋሪ ተጽዕኖን፣ ተሻጋሪ አስተዋጽኦን ያበረከቱ የማይቻል የሚመስልን ነገር ችለው ለእኛ ተምሳሌ የሆኑበትን ኢምፓክት ነው የሚለው ሽልማቱም። እና የዚህ አይነት አስተዋጽኦና ድርሻ ያበረከቱ ወገኖቻችንም በህይወት ያሉትን በእነዚህ ዘርፎች የምናወደስበት የምናመሰግንበት የበለጠም ደግሞ አደራ የምናስቀምጥበት አጋጣሚና መድረክ ነው።
በምሽቱ ዝግጅት ላይ የሽልማት ስነ ስርዓቱ የተካሄደባት የሜሪላንድ ኒውካርልተን ከተማ ከንቲባ ካትሪና ዶድሮን ጨምሮ የዋሽንግተን ዲሲና የአሌክሳንድሪያ ከተሞች አስተዳዳሪዎችና ተወካዮች እንዲሁም በሜሪላንድ ክፍለ ግዛት የሞንቶጎመሪ አውራጃና የግዛቱ አገረ ገዢ ጽህፈት ቤት ወኪሎች የተገኙ ሲሆን ለተሸላሚዎችም ላቅ ያለ ስራ ለሰሩ ግለሰቦች የሚሰጥ የእውቅና ማረጋገጫ አበርክተዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ሰላም ኢትዮጵያውያን፣ እንኳን ደስ አላችሁ እንላለን። አድማጮች፣ የተለያዩ ፖለቲካዊና ማህበራዊ ጉዳዮችን ይዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። ሰላም ደናደሩ።